ይህ የአሜሪካ ድምጽ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 12 2015 ዓ.ም ምረዝ ዝግጅታችን ጀመረ። ዩናይትድ ስቴትስ እና ቻይና ለሚያደርጓቸው ግንኙነቶች ቀጥታ ግንኙነት ያስፈልጋል ሲሉ ብሊንከን ተናገሩ።
We are clear-eyed about the challenges posed by the PRC. The United States will advance
the issue. ህዝባዊ የቻይና ሪፐብሊክ ስለደቀነቻቸው ፈተናዎች ምንነት ግርታ የለንም።
ብሊንከን በቤጂንግ ያደረጉት ካሉት ቆይታ የተቀናጨበው ነው የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል።
ማሽለም አዘረውም ጀካማ ነው አባባለቤቴ ልጆችም ተታረው ነው ይገዛልኛ ነው ሁላ በግሞት ነበር ምንዘራ ዝናቡ ሰጥቶ ነበር አመለጠኛ።
አሁን ደግሞ የሰማችኋቸው አርሶ አደር በማዳበሪያ ጥረት ምክንያት የዘር ወቅት ያለፈባቸው የምዕራብ ጎጃም ዞን አርሶ አደሮች ለሶስተኛ ጊዜ ሰልፍ መውጣታቸውን አስመልክቶ ያነጋገርናቸው ናቸው። የዚህም ዝርዝር በትንታኔ መጽሔታችን ይቀርባል። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና ያለም ዜና እናስቀድም።
በድጋሚ እንደምን አመሻችሁ። ዜናውን ማቀርብላችሁ እንግዲህ ወልዴ ነኝ። በሱዳን ትናንት እሁድ ማለዳ የጀመረው የ72 ሰዓታት ተኩስ ማቆም የያዘ መምሰሉ በአንዲት ከእንጨት በተሰራች ጀልባ ላይ ሆነው የሜዲትራኒያንን ባህር ሲያቋርጡ የነበሩ 117 ፍልሰተኞችን አንድ የበጎ አድራጎት ድርጅት መታደጉ እንዲሁም ኬንያ ከአውሮፓ ህብረት ጋር የንግድ ስምምነት መፈረሟ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሱዳን ትናንት እሁድ ማለዳ የጀመረው የ72 ሰዓታት ተኩስ ማቆም የያዘ በመሰለበት በዛሬው ዕለት ዓለም አቀፍ ለጋሾች ደግሞ አገሪቱን በሚረዱበት ሁኔታ ላይ ለመነጋገር ጄኔቫ ላይ ጉባኤ ተቀምጠዋል። ከሁለት ወራት በላይ የተካሄደው ጦርነት ከፍተኛ ቀውስ እንዳስከተለ የተባበሩት መንግስታት ድርጅት በመግለጽ ላይ ነው። የአየር ጥቃትም ሆነ የሌላ መሳሪያ ድምጽ ሳይሰሙ መዋላቸውን በርካታ የካርቱም ነዋሪዎች ለኤኤፍፒ ዜና ወኪል ተናግረዋል። በህክምና በመብራት ውሃ እና በሌሎችም መሰረታዊ አቅርቦቶች ችግር ለሚሰቃዩ ሱዳናውያን መጠነኛ እፎይታ ሰጥቷል ተብሏል። ሚያዚያ 7 የጀመረውና ከሁለት ወራት በላይ የቆየው ግጭት ከ2000 ሰዎች በላይ ህይወት ሲቀጥፍ 528000 በላይ የሚሆኑትን ወደ ጎረቤት ሀገራት እንዲሸሹ አድርጓል። ከ2.2 ሚሊዮን በላይ የሚሆኑትን ደግሞ ከመኖሪያቸው ተፈናቅለዋል። ከሱዳን ህዝብ ከግማሽ በላይ የሚሆነው ማለትም 25 ሚሊዮን የሚገመተው ህዝብ ሰብአዊ እርዳታ ጠባቂ ሲሆን ተመድ እንደሚለው እስካሁን የደረሳቸው እርዳታ እጅግ ጥቂት ነው። ጄኔቫ ላይ ዛሬ ይጀምራል የተባለው ጉባኤ ለሱዳንም ሆነ ለአካባቢው ሀገራት የሚያስፈልገውን እርዳታ በተመለከተ ይነጋገራል ተብሏል። በጉባኤው ላይ ከተመድ በተጨማሪ ግብጽ፣ ሳውዲ አረቢያ፣ ቃታር እና የአፍሪካ ህብረት እንደሚሳተፉ ታውቋል። ባለፈው አርብ በኡጋንዳ በአንድ ትምህርት ቤት ላይ በተፈጸመ የሽብር ጥቃት የሞቱትን ሰዎች የቀብር ስነ ስርዓት በመፈጸም ላይ ሲሆን ጥቃቱን የፈጸመውና የተባበሩት ዲሞክራሲያዊ ኃይሎች በምህጻሩ ADF በመባል የሚታወቀው ቡድን በኢስላሚክ ስቴት ISIS በገንዘብ እንደሚደገፍ የተመድ ባለሙያዎች ጥናት አመልክቷል። ኡጋንዳን ከኮንጎ በሚያዋስነው አካባቢ በሚገኘው ትምህርት ቤት ላይ በደረሰው ጥቃት ከሞቱት 42 ሰዎች ውስጥ 38ቱ ተማሪዎች ሲሆኑ የተቀሩት ደግሞ የትምህርት ቤቱ ዘብና 3 ሌሎች ሲቪሎች መሆናቸው ታውቋል። አንዳንዶቹ ተማሪዎች በማይለዩበት ሁኔታ መቃጠላቸውን፣ ሌሎቹ ደግሞ በስለትና በጥይት መገደላቸው ታውቋል። ቢያንስ 6 ተማሪዎች ደግሞ ተጠልፈው ወደ ኮንጎ ሳይወሰዱ እንዳልቀረ የኡጋንዳ ባለስልጣናት ተናግረዋል። ጥቃቱን ፈጻሚው ADF በምስራቅ ኮንጎ በሺ ለሚቆጠሩ ሲቪሎች ግድያም ተጠያቂ መሆኑን የተመድ ባለሙያዎች ጥናት ጠቁሟል። ቡድኑ ከእንደ አውሮፓውያን አቆጣጠር 2019 ጀምሮ በአይሲስ በገንዘብ ይደገፍ እንደነበርና በግለሰቦች አማካኝነት ገንዘቡ ከሶማሊያ ተነስቶ በደቡብ አፍሪካ፣ ኬንያ እና ኡጋንዳ በኩል እንደሚሸጋገር በዚህ ሳምንት ይፋ እንደሚሆን የሚጠበቀው የተመድ ጥናት አመልክቷል። ባንዲት ከእንጨት በተሰራች ጀልባ ላይ ሆነው የሜዲትራኒያን ባህርን ሲያቋርጡ የነበሩ 117 ፍልሰተኞችን ባለፈው ቅዳሜ መታደጉን ኦፕን አርምስ የተሰኘ የበጎ አድራጎት ድርጅት አስታውቋል። ፍልሰተኞቹ ሊቮርኖ ወደ ተባለችው የጣሊያን ወደብ እንደሚወሰዱ ይጠበቃል። ባለፈው ሳምንት በግሪክ አቅራቢያ በደረሰ የጀልባ አደጋ 78 ፍልሰተኞች መሞታቸው ይታወሳል። አደጋው ከአፍሪካና ከመካከለኛው ምስራቅ ግጭትንና ድህነትን በመሸሽ ወደ አውሮፓ ለመሻገር የሚሞክሩት ፍልሰተኞች ሕይወታቸውን የሚያጡበትን አሳዛኝ ሁኔታ ዓለም እንደገና ትኩረት እንዲሰጠው አድርጓል። ቅዳሜ ዕለት በሕይወት የተረፉት ፍልሰተኞች ከኤርትራ፣ ሱዳን እና ሊቢያ የመጡ መሆናቸውንና 25ቱ ሴቶች ሲሆኑ አንድ የ3 ዓመት ሕፃንም እንደሚገኝበት ኦፕን አርምስ የተሰኘው በጎ አድራጎት ድርጅት በመግለጫው አስታውቋል። ፍልሰተኞቹን የማዳን ሥራው የተከናወነው ከእኩለ ሌሊት በኋላ መሆኑን እንዲሁም በድቅድቅ ጨለማ መሆኑንና እና ጀልባዋ ከሊቢያ ዳርቻ ተነስታ 30 ኪሎ ሜትር ዘልቃ ከገባች በኋላ እንደነበር ድርጅቱ ጨምሮ ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የአውሮፓ ህብረትና ኬንያ ዛሬ ናይሮቢ ላይ የንግድ ስምምነት ተፈራርመዋል። ከአፍሪካ ጋር ጥልቀት ያለው የኢኮኖሚ ግንኙነት ለምትሻ አውሮፓ ትልቅ ስኬት ነው ተብሏል። ስምምነቱ ተግባራዊ ሲሆን 1/5ኛውን የውጭ ንግድ ከአውሮፓ ጋር ለምታከናውነው ኬንያ ከታሪፍ ነጻ የሆነ የንግድ ዕድል ይሰጣታል ተብሏል። ተወዳጅ የሆነው ሻይ ቅጠሏ እና ቡናን የመሳሰሉ የግብርና ምርቶች እንዲሁም 70% የሚሆነው የአበባ ሽያጭ በስምምነቱ እንደሚካተቱ ታውቋል። ኬንያ ገበያዋን ቀስ በቀስ ክፍት እንደምታደርግና አንዳንድ ሸቀጦች ግን ከስምምነቱን እንደማይጨምር የአውሮፓ ህብረት ባለሥልጣናት ተናግረዋል። ወደ ሩሲያና ዩክሬን ተጉዞ የነበረው የአፍሪካ ልዑክ ታሪካዊ እና ተጽዕኖ ፈጣሪ ነበር ሲሉ ትናንት ከሁለቱ አገሮች ጉዞ የተመለሱት የደቡብ አፍሪካው ፕሬዝደንት ሰሪል ራማፎሳ አስታወቁ። በሌላ በኩል የሩሲያው ፕሬዝደንት ቭላድሚር ፑቲን በልዑካኑ የሰላም ሐሳብ ላይ ቀዝቃዛ ውሃ ሲቸልሱበት፣ የዩክሬኑ መሪ ቮሎዲሚር ዜሌንስኪ ደግሞ ሩሲያ ጦሯን ከአገራቸው ሳታስወጣ ከሞስኮ ጋር መደራደር የማይታሰብ ነው ብለዋል። ልዑኩ ባለ 10 ነጥብ የሰላም ሐሳብ ማቅረቡ ሲታወቅ ውጊያውን ማርገብ፣ የአገራትን ሉዓላዊነት ማክበር፣ ያልተገደበ እህል ወደ ውጭ ገበያ መቅረብ እንዲሁም ሴቶችና ሕፃናት የጦር እስረኞችን ወደ አገራቸው መመለስ የሚሉት ይገኙበታል። ክሬምሊን ሐሳቦቹን ለመተግበር አስቸጋሪ እንደሚሆን ገልጿል። የሰላም ልዑኩ የአፍሪካ መሪዎች ለመጀመሪያ ጊዜ ከአገራቸው ውጪ ባሉ የሰላም ጉዳዮች ላይ የተሳተፉበት በመሆኑ ታሪካዊ ነው ሲሉ ራማፎሳ መናገራቸውን ዛሬ ሰኞ የወጣው ሳምንታዊው ዜና መጽሔት ጠቅሷል። የልዑካን ቡድኑ የደቡብ አፍሪካ፣ ሴኔጋል፣ ኮሞሮስ፣ ዛምቢያ ፕሬዚደንቶችንና ከኡጋንዳ፣ ከግብፅ እና ኮንጎ ብራዛቪል ደግሞ ባለሥልጣናትን ያቀፈ እንደነበር የኤኤፍፒ ዘገባ አመልክቷል። ሩሲያም ሆነች ዩክሬን ጦርነቱን በድል እንደሚፈጽሙ እርግጠኞች በመሆናቸው ሰላም ለማምጣት የሚደረጉ ጥረቶች ጋሬጣ እየገጠማቸው ነው ሲሉ ተንታኞች በመናገር ላይ ናቸው። በመጨረሻም ዩናይትድ ስቴትስ ዛሬ ሰኞ በፌዴራል ደረጃ የጁንቲንዝ በዓልን አክብራለች። በዓሉ ስያሜውን ያገኘው በዩናይትድ ስቴትስ የተካሄደው የእርስ በርስ ጦርነት በእንደ አውሮፓውያን አቆጣጠር ጁን 19 1865 ዓ.ም ማብቃቱን ተከትሎ የአሜሪካ ወታደሮች በቴክሳስ ግዛት በሚገኘው ጋልቭስተን ደሴት ደርሰው በባርነት አገዛዝ ስር የኖሩ የነበሩ ጥቁሮችን ነጻ መሆናቸውን ካሳወቁበት ቀን ነው። በሌሎች የአሜሪካ ግዛቶች በባርነት ጭቆና ስር የነበሩ ጥቁሮች ቀደም ብለው ነጻ የተደረጉ ቢሆንም በቴክሳስ ግዛት ግን ሰራዊቱ እስኪደርስ ድረስ በባርነት ቆይተዋል። አድማጮች፣ የዚህን ዜና ዝርዝር በመጽሔቱ ክፍለ ጊዜ እናቀርባለን። የምሽቱ ዜና በዚህ ተጠቃልሏል። ቀሪ ዝግጅቶች ወደ ስመኞች መልሳለችዋሉ።
እንግዱን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሰኔ 12 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አባባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው አበይት ዘገባ እንለፍ። ዩናይትድ ስቴትስ እና ቻይና ግንኙነታቸውን በኃላፊነት የመምራት ግዴታ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን አክለው አለመግባባቶች ወደ ግጭት እንዳያመሩ ቀጥተኛ ንግግር ማድረግ የተሻለ መንገድ ነው ብለዋል። ብሊንከን ይህንን የተናገሩት የሁለቱን ሀገሮች ግንኙነት ለማረጋጋት በታለመውና ሁለት ቀናት በዘለቀው የቤጂንግ ጉብኝታቸው የመጨረሻው ቀን ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ተገናኝተው ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ ነው። ኒኪ ቺንግ ያጠናከረውን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርባል።
ብሊንከንም በጋዜጣዊ መግለጫቸው ወቅት በሰጡት አስተያየት ከቻይናው ፕሬዝዳንት ሺ ጂንፒንግና ከሀገሪቱ ከፍተኛ ዲፕሎማት ዋንግ ዩ ጋር ግልጽና በተጨባጭ ጉዳዮች ላይ ያተኮረ ውይይት ማድረጋቸውን ተናግረዋል።
We are clear-eyed about the challenges posed by the PRC. The United States will advance the vision.
ህዝባዊ የቻይና ሪፐብሊክ ስለደቀነቻቸው ፈተናዎች ምንነት ግርታ የለንም። ይሁንና ዩናይትድ ስቴትስ መጪውን ጊዜ አስመልክቶ ካሁን ቀደም በዓለም ዙሪያ ለአመታት ሰላምና ደህንነትን ለማስጠበቅ ያስቻሉ ህጎችን በማስከበርና በማሻሻል ከሌሎች በርካታ ሀገሮች የምንጋራቸውን ነጻ፣ ግልጽ፣ የተረጋጋና የበለጸገ ዓለም ራዕይ ታራምዳለች። ያንን መጪ ጊዜ ለመከሰትም ቻይናን ጨምሮ ዲፕሎማሲያዊ ጥረት እንጀምራለን።
ብሊንከን አክለውም በሚቀጥሉት ሳምንታት ውስጥ ተጨማሪ የዩናይትድ ስቴትስ ከፍተኛ ባለስልጣናት ወደ ቻይና እንደሚያመሩ ጠቁመዋል። ዋሽንግተን በአንጻሩ የቻይና ባለስልጣናትም ወደ ዩናይትድ ስቴትስ የሚያደርጓቸውን ተጨማሪ ጉብኝቶች እንደምትቀበል ብሊንከን ተናግረዋል። ሺ በበኩላቸው ሁለቱ ወገኖች ባደረጓቸው ንግግሮች መርካታቸውን አመልክተዋል። በታይዋን ባህረ ገብ መሬት ቻይና የምታደርጋቸውን ቆስቋሽ ያሏቸውን እርምጃዎች በተመለከተም አገራቸው ያላትን ስጋት የተናገሩት ብሊንከን ዩናይትድ ስቴትስ ታይዋን ነጻ አገር እንድትሆን እንደማትደግፍና ድንበር ዘለል ልዩነቶችን በሰላማዊ መንገድ የመፍታት ሁነኛ አማራጭነትም አጽንኦት ሰጥተው ተናግረዋል። ዩናይትድ ስቴትስ እንደ አውሮፓውያን ዘመን አቆጣጠር ከ1979 ዓመተ ምህረት አንስቶ ከቻይና ጋር ዲፕሎማሲያዊ ግንኙነት ለመመስረት የወሰደችውና ለበርካታ 10 ዓመታትም የተከተለችው ውሳኔ በታይዋን የግንኙነት ሕግ ውስጥ በሰፈረው መሰረት የታይዋን የወደፊት ዕጣ በሰላማዊ መንገድ ይወሰናል ከሚለው እሳቤ ጋር የተሳሰረ መሆኑ ይታመናል። ብሊንከን ለጋዜጠኞች ሲናገሩም በዢንጂያንግ፣ በቲቤትና በሆንግ ኮንግ የዜጎች አያያዝና እንዲሁም በዩናይትድ ስቴትስ ዜጎች ላይ የተፈጸሙ ተገቢ ያልሆኑ እስሮችን የመሳሰሉ የሰብአዊ መብቶችና ሌሎች ዓለም አቀፍ ስጋቶችን የተመለከቱ ጉዳዮች ማንሳታቸውን ጠቅሰዋል። ብሊንከን በተጨማሪም አገራቸው ከቻይና ጋር የጋራ ጥቅማቸውን በሚመለከቱ ጉዳዮች ዙሪያ ለመተባበር ዝግጁ መሆኗንም ተናግረዋል። እነኚህም የአየር ንብረት ለውጥ፣ የምጣኔ ሀብት መረጋጋት፣ የህብረተሰብ ጤና፣ የምግብ ዋስትናና አደንዛዥ እጽና አደገኛ መድኃኒቶችን ዝውውር የሚመለከቱ ጉዳዮች ይገኙባቸዋል ብለዋል። ፌንቲኔል የተባለውን እጅግ አደገኛ መድኃኒት ህገወጥ ዝውውር በተመለከተም ሁለቱ አገሮች በጋራ የሚሰራ ቡድን ለማቋቋም መስማማታቸውንም ብሊንከን አመልክተዋል። ትላንት እሁድ ቤጂንግ የገቡት ብሊንከን እንደ አውሮፓውያን የዘመን አቆጣጠር ከ2018 ዓመተ ምህረት ወዲህ ቻይናን የጎበኙ የመጀመሪያው የዩናይትድ ስቴትስ ከፍተኛ ባለስልጣን ናቸው። ቻይና ለስለላ ዓላማ የተለቀቁ ናቸው የተባሉ ፊኛዎችን በዩናይትድ ስቴትስ የአየር ክልል ውስጥ እንዲንሳፈፉ ማድረጓን ተከትሎ ላለፈው የካቲት ወር ታቅዶ የነበረው የብሊንከን ጉዞ ወዲህ ወዳሁኑ መገፋቱም ይታወቃል። ይበንዲ እንዳለ ያላግባብ ታስረዋል ያሏቸውን አባቶቻቸውን ጉዳይ ብሊንከን ከቻይናውያኑ አቻዎቻቸው ጋር ይነጋገሩበት ዘንድ ወላጆቻቸው በስር ላይ የሚገኙ አሜሪካውያን ልጆቻቸው ጠይቀዋል። ቤተሰቦቻችንን ለቤታቸው አብቋቸው የሚል ዘመቻ ያዙት ወገኖች ትላንት እሁድ በትዊተር አማካኝነት ባስተላለፉት መልእክት ከእያንዳንዱ ታጋጅ ጀርባ በየቀኑ የሚሰቃይ አንድ ቤተሰብ አለ የሚል ጽሑፍም አስነብበዋል። የአባቶችን ቀን ከአባቴ ጋር ማሳለፍ ሳልችል ስቀር የዛሬው አባቶች ቀን ሰባተኛው ነው ያለው ሃሪሰን ሊያክሎብ አባቴን ከስር መልቀቅ የቻይና መንግስት ከዩናይትድ ስቴትስ ጋር ያለውን ግንኙነት የማሻሻሉን ሐሳብ በቁም ነገር መያዙን ለማሳየት ከሚያደርጋቸው በጣም ቀላል ነገሮች አንዱ ነው ሲል አክሏል። የሃሪሰን አባት ካይሊ እንደ አውሮፓውያን ዘመን አቆጣጠር ከመስከረም 2016 ዓመተ ምህረት አንስቶ ቻይና ውስጥ ታስረው የሚገኙ አሜሪካዊ ናቸው። በኋላም በስለላ ድርጊት ተወንጅለው የ10 ዓመት እስራት እንደተፈረደባቸው ይታወቃል። ይሁን እንጂ ቤተሰቦቻቸው የተባለውን ወንጀላ ውድቅ ያደርጋሉ። አሊስ ሊን ደግሞ እንደ አውሮፓውያን የዘመን አቆጣጠር በ2006 ዓመተ ምህረት ግልጽ ባልሆነ ሁኔታ ተይዘውና የኮንትራት ውል አጭበርብረዋል በሚል ተወንጅለው በተመሳሳይ የእድሜ ልክ እስራት የተፈረደባቸው የአሜሪካዊው ፓስተር ዴቪድ ሊን ልጅ ናት። የሊንም ቤተሰቦች ሊን ከቀረበባቸው ወንጀል ነጻ ናቸው ሲሉ ይሟገታሉ። ቆይቶም ሊን የእድሜ ልክ እስር ቅጣታቸው ተቀንሶ እንደ አውሮፓውያን የዘመን አቆጣጠር በ2029 ዓ ም ከስድስት ዓመታት በኋላ ይለቀቃሉ ተብሏል። አባቴን አፍቆናል፣ እባክዎን ለቤቶ ይበቃ ዘንድ የሚችሉትን ሁሉ ያድርጉ ስትል ልጃቸው አሊስ ከአሜሪካ ድምፅ ጋር ባደረገችው ቃለ ምልልስ ወቅት ለብሊንከን ጥሪ አድርጋለች። ይህ በእንዲህ እንዳለ የዩናይትድ ስቴትስ ብሔራዊ ደህንነት ጽህፈት ቤት ዲሬክተር አቭሪል ሄንስ ባለፈው የግንቦት ወር መጀመሪያ የታይዋንን ጉዳይ አስመልክቶ ለዩናይትድ ስቴትስ ምክር ቤት አባላት በሰጡት አስተያየት ቻይና በታይዋን ላይ ወረራ ብትፈጽም በዓለም እጅግ ግዙፉንና በጥራቱም ከፍተኛ ግምት የሚሰጠውን ለኤሌክትሮኒክስ መሳሪያዎች መስሪያ የሚውል ቁሳቁስ ሰሚ ኮንዳክተርስ ምርት እንዲቋረጥ ወይም እንዲስተጓጎል በማድረግ በዓመት የ1 ትሪሊዮን ዶላር ኪሳራ ሊያስከትል ይችላል ሲሉ ማስጠንቀቃቸው ይታወሳል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል ያበገረ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በማዳበሪያ እጥረት የዘር ወቅት ያለፈባቸው የምዕራብ ጎጃም ዞን አርሶ አደሮች ለሶስተኛ ጊዜ ሰልፍ ወጡ። በአማራ ክልል ምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ መሸንቲ በሚባል አካባቢ የሚኖሩ አርሶ አደሮች የማዳበሪያ እጥረት እንደገጠማቸው በባህር ዳር ከተማ በተደጋጋሚ ባካሄዱት ሰልፍ ገልጸዋል። አርሶ አደሮቹ ለአሜሪካ ድምጽ እንደተናገሩት ማዳበሪያ በወቅቱ ባለማግኘታቸው ማሽላ አለመዝራታቸውንና ለማሽላ ባዘጋጁት መሬት ጤፍና ዳጉሳ ለመዝራት መሬቱን አለስልሰው ቢጠብቁም በማዳበሪያ እጥረት ምክንያት በወቅቱ ያለፈባቸው እንደሆነ ተናግሯል። በጉዳዩ ላይ ከአማራ ክልል ግብርና ቢሮ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በተለያዩ አካባቢዎች የሚገኙ አርሶ አደሮች የአፈር ማዳበሪያ ጥያቄ እንደቀጠለ ክልሉ ርዕሰ መዲና ባህር ዳር ከተማ ጅራፍ እያስጮሁ ማዳበሪያ ይቅረብልን የሚሉ ጥያቄዎችን የያዙ በተለይ ደግሞ ከምዕራብ ጎጃም ዞን የተለያዩ ወረዳዎች የተውጣጡ አርሶ አደሮች ለሶስተኛ ጊዜ ዛሬ ሰልፍ ወጥተዋል። ከምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ መሸንቲ አካባቢ የመጡ አርሶ አደሮች ማሽላ የመዝሪያ ወቅት አለፈብን ሲሉ በክልሉ ግብርና ቢሮ በር ላይ አቤቱታቸውን አሰምተዋል። ከነዚህ መካከል ሴት አርሶ አደር ደሌ ገበየው አንዷ ናቸው።
ማሽላም አልዘረውም ጀካማ ነው አባባለቤቴ ልጆችም ኩታረው ነው ይገዛልኛቸው ሁላ በዚህ ወር ነበር ምዘራ ዝናቡ ሰጥቶ ነበር አመለጠኝ። አሁን ዛሬ ግን ዳጉሳ ነበር የሚዘራ የማሽላው ዳጉሳ ጉርጉሩ አገኛለሁ ብለ አጣው። ማን ይግዛ የፍና ዳጉሳ ዛሬ ወቅቱ ማሽላ ማለት ነው።
ሌላዋ ሴት አርሶ አደር ብርሃን ያለሙ ተመሳሳይ ችግር እንደገጠማቸው ይናገራሉ።
ማዳበሪያ ብቻ
ማሽለው ቀረ ዘናበር ቀረ ነጋዲ 10 ሺህ ብር 11 ሺህ ብር ያለ ማንም ቢታረ አው ደጋ ቡሳ ማሽለው ቀረ ደጋ ቡሳ ለኔ ማሽለው ወደ ደጋ ቡሳ ባለ ስለዚህ አሁን ዛሬ ማዳበሪያ የሚገኝ ለማዳበሪያ የሚገኝ
በግብርና ሚኒስቴር የኢንቨስትመንትና ግብአት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ ከሳምንት በፊት በሰጡት መግለጫ የማዳበሪያ እጥረት የተከሰተው በመላ ሀገሪቱ መሆኑን ገልጸው ለእጥረቱ መከሰት ደግሞ ከክፍያ መዘግየት ጋርና ሰው ሰራሽ ችግሮች ናቸው ብለዋል። ግሩን ለመቅረፍም መንግስት ግዢ የፈጸመበትን ማዳበሪያ እየተጓጓዘ ነው ማለታቸው ይታወሳል። በሌላ በኩል ግብርና ሚኒስቴር ዛሬ በፌስቡክ ገጹ ባጋራው ጽሑፍ እስከ ሰኔ 10 2015 ዓ.ም ተመረተ ድረስ ከ7.4 ሚሊዮን ኩንታል በላይ የአፈር ማዳበሪያ በጅቡቲ ወደብ የደረሰ ሲሆን ከዚህ ውስጥ 6.6 ሚሊዮን ኩንታል ሙሉ በሙሉ ሀገር ውስጥ ገብቶ እየተጓጓዘ ነው ብለዋል። የማጓጓዣ ስራው በመኪናና በባቡር በፍጥነት እየተከናወነ ሲሆን አዳማ ካለው ባቡር ጣቢያ እንደደረሰ ወደ ኦሮሚያ አማራና የሲዳማ ክልሎች ሲጓጓዝ የግብርና ሚኒስትሩ ግርማ መንቴ ተዘዋውሮ መመልከታቸው ተጠቅሷል። ሌላው አርሶ አደሮች ያነሱት ቅሬታ መንግስት የማዳበሪያ እጥረት ችግር ለመቅረፍ እየሰራው ነው ቢልም በጥቁር ገበያ ግን በውድ ዋጋ እየተሸጠ መሆኑን ተጠቅሷል።
ድርጅቱ የውባራ ገፋ ተብሎ ተራግኝሩ ለግለጋሽን አሁን ተንከራ አገኘ እኛ ደካሞች ተናግረን አሁን ደና ወጡ ሰጡታን ይሄው በቃ ማሽላልም ለዳውሰ ጎልጎሉ አንዴ ድግሩ ማዳበሪያታ አሁን ጭራሽ ደግሞ በዞን ደግሞ የለም ተባለ ወረዳ በንያር ወይ ለወረዳ እየሰጡ እኛ ዞን ደረም የለም ኮሽም የለም አሁን ሲመጣን ግን አገው ተጠቁ ወደ አገርና ደግሞ መጥቷል እና ስለዚህ መስግና ግን መጣናን ነው
ጠንካራ አገኘ ደካማው አላገኘም ብለኛል ምን ማለት ነው
ጎን ያለው ገዛ ሀረጋሪ አቅም ያለው ጎን ያለው ገዛ ደካማ ጎኑ ደግሞ የለም ነው ያለው ታሽም ነው
በኮንትሮባንድ ይሸጣል ማለት
ይሸጣል ያንን ደግሞ ከምን እንዳመጡ እንግዲህ ይው ራስ ወጣ አድርጎ ፍራሱ ይሸጥ ግር ነው ይሸጥ ማለት ይችላል ያ በግል ነገር ከምን ያገኙ እንግዲህ የት ያገኙ በእነሱ የሚሰሩ
የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ አቶ አምሳሉ ጎበው በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በህገወጥ መንገድ የማዳበሪያ ንግድ እየታየ ነው፣ ለዚህም ሰፊ የህግ ማስከበር ዘመቻ ይጀመራል ብለዋል።
በምክትል ኃላፊነት የተዋቀረ ቡድን በጣም ክርስቲያን ችግር ካለባቸው ዞን ወረዶች ተልኳል። ሰው እሱ ይዞ ማን ጋር ነው ሰው ከዞን አስተዳደሮች ጋር ከዞን የፖሊስ ኃላፊዎች ጋር የጸጥታ ኃላፊዎች ጋር የስክ ኃላፊዎች ጋር አቦ በኮማንድ ፖስት እየተመራ ህገወጦች በቁጥጥር ይዋሉ። ህጋዊ ወደ ህጋዊ መስመር እንዲገባ የህብረተሰቡ ተሳታፊ
ዘንድሮ መንግስት 56.7 ቢሊዮን ብር 12.8 ሚሊዮን ኩንታል ማዳበሪያ መግዛቱንና ከዚህ ውስጥ የተወሰነው ወደ ሀገር ቤት ገብቶ ለአርሶ አደሮች እንደተሰራጨና ቀሪው ደግሞ በመጓጓዝ ላይ እንዳለ ዶክተር ሶፊያ አክለው መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታይ ወደ ወላይታ እናልፋለን። በደቡብ ክልል ወላይታ ዞን ውሳኔ ህዝብ ምርጫ ዛሬ ለሁለተኛ ጊዜ ተካሂዷል። ሂደቱን ለመከታተል ወደ ወላይታ ዞን ሶዶ ከተማ ያቀናው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የመራጮችንና የባለሙያዎችን አስተያየት አካቶ ተከታዩን ዘገባ አድርሶናል።
በወላይታ ዞን የሶዶ ከተማ ነዋሪ አቶ ዋዱ ደሳለኝ በደቡብ ክልል ወላይታ ዞን ለሁለተኛ ጊዜ በተካሄደው ውሳኔ ህዝብ ምርጫ ድምጽ ሰጡ ነው ያገኘናቸው። አቶ ዋዱ የዛሬው ካለፈት ሻሊ ነው የሚል እምነት እንዳደረባቸው ይናገራሉ።
ጫው ይዘቱ በጣም ደስ የሚል ነው። 11 ሰዓት ነው የወጣነው። ለሊት ወጥተን ተሰልፈን ነው ያጀመርነው። ጥሩ ነው ሂደቱ ሁሉ እና ሰላማዊ ነው ምርጫው።
በመጀመሪያ ዙር ምርጫው ወቅት የጤና እክል ገጥሟቸው ስለነበረም እንዳመለጣቸው ያስታውሱት የ75 ዓመቷ አዛውንት ወይዘሮ አዳነች ደስታም አሁን የመምረጥ እድል በማግኘታቸው መደሰታቸውን ይናገራሉ።
አልመረጥኩም የፊተኛው ውሸት አልናገርም ያሁኑን ነው ያሁኑም ልጄ በደንብ ነግራኝ
እሷ ያለችው ወደ አሮጌ ነው ያለችው። አንድ ናት ልጅ አንዷን ደሞ ጉዞ አርጎልኛል እንዳንተ ያለ ሁሉ አድርሳለች። እግዚአብሔር ምስጋና ይድረሰው።
ወይዘሮ ለምቱ ደምሰበ ወኩላቸው በሰላማዊ መንገድ ምርጫው መካሄዱን ተናግሯል።
ቆንጆ ነው። በጣም አሪፍ ነው። ሁሉም ነገር ያው ሰላማዊ በሆነ መንገድ እየተካሄደ ነው ያለው። ከማለዳ ጀምሮ እስካሁን ጥሩ ነው።
መራጮች ድምጽ እየሰጡት እዛው ምርጫ ጣቢያ ውስጥ የተመዘገቡ በመሆኑ ምርጫ አስፈጻሚዎች ላይ ከፍተኛ የስራ ጫና መፍጠሩና አንዳንድ መራጮች ድምጽ ሳይሰጡ እንዲሄዱ እንዳደረጋቸው የተናገሩት ደግሞ አቶ ሀፍታሙ ኃይለ ናቸው።
ፈልገውን ይጠቅመኛል ወደፊት ለኔ የሚለውን ከነም ጭምር እየመረጠ ያለበት ሁኔታ አለ። በዚህ ላይ አንድ የታየኝ ህዝቡ ከሌሊቱ 10 ሰዓት ጀምሮ እዚህ ሳልፍ ላይ ባለበት ሁኔታ ምርጫ አስፈጻሚዎች አካባቢ ምዝገባ የሚያካሂዱ ሰዎች ትንሽ ፍጥነት ከማነስ የተነሳ ህዝቡ ቁጭ ብሎ ብዙ ሰዓት ከመብላት የተነሳ ትንሽ ምጉረምረበት ሁኔታ አለ።
ከሌሎች ዞኖች ጋር ክልል መስረትን የሚደግፉ የርግብ ምልክት የማይደግፉ ደግሞ የጎጆ ምልክትን በመመረጥ ነው ድምጽ የሚሰጡት። ዛሬ ድምጽ በተሰጠባቸው ምርጫ ጣቢያዎች እርግብ ብልጫ የሚያገኝ ከሆነ ወላይታ ዞን ከጋሞ ከኮንሶ ከደቡብ ኦሞ ከጎፋና ከገዲዮ ዞኖች ከደራሼ ከቡርጂ ከአለም ከባስኬቶና ከአማሮ ልዩ ወረዳዎች ጋር የጋራ ክልል ይመሰርታል። ጎጆን የሚመርጡ ከሆነስ በዚህ ላይ አስተያየት እንድሰጡን በወላይታ ሶዶ ዩኒቨርሲቲ የህግ መምህር የህግ አማካሪና ተበቃ እንዲሁም በዩኒቨርሲቲው የህግ ክፍል የምርምርና የማህበረሰብ አገልግሎት ተባባሪ ፕሮፌሰር ነብዩ ማርቆስን ጠይቀናቸዋል።
ጎጆን ቢመርጥ አክቹሊ አሁን መብቱ ይጠበቅለታል የሚለው አልደራጅም የማለት መብቱ ነው ወይስ የትኛው ነው የሚለውን በተመለከተ እዛ ጋር ቪዥታ አለ መጥራት የነበረበት። አሁን ምርጫ ታማኒ ነው መሆን ያለበት፣ ግልጽ ነው መሆን ያለበት፣ ሁሉም ቅኔ የሆነ ነገር መሆን አለበረበትም። ስለዚህ አሁን ጎጆ ደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ከዛ ጋር ይቀጥላል የሚለውንም የሚወክልን እንድምታ አያሳይም። ያንን ቢሆን ህዝቡ ምን አይነት ሐሳብ ሊሰጥ ይችላል የሚለውንም አያሳይም። ከዚህ በፊት ደግሞ በወላይታ ብሔር ብቻውን ክልል ሊሆናል የሚለውንም የሚወክል አማራጭም አልቀረበለትም። ጎጆን መርጬ ብቻዬን ክልል ሆናለሁ የሚል አማራጭ የለውም።
አቶ ጌዶን ክልታ ተባሉ መራጭ ከምርጫው ምን እንደሚጠብቁ ተጠይቀው
እርግብና ጎጆ የምልክት ስለሆነ ነው እንጂ ሐሳብ ትልቁ ነገር ሐሳብ ነው፣ ከኋላ ያለው ሐሳብ ነው። በአንድ ክልል ተደራጅቼ እኖራለሁ አይ አይደለም፣ በአንድ ክልል ተደራጅቼ አልኖርም ነው። ከዚህ በኋላ ሌሎች ምናልባት የጠየቀኝም አልኖርም ከሚለው አንጻር አንድ ላይ ካለመኖር የተነሳስ ምንድን ነው የሚከተል የሚለውን ነገር በህግ አግባብ የተቀመጡ ነገሮች አሉ። በዛ ጋር ይፈታል የሚል ሳቢ ነው የሚኖረው።
ወላይታ ሶዶ ዩኒቨርሲቲ መምህሩ ተባባሪ ፕሮፌሰር ነብዩ ማርቆስ ይህ ማለት ምን ማለት ይሆን የሚል ጥያቄ አቅርበላቸው ነበር።
ለድርግም ማለት በክላስተር መደራጀትን እደግፈዋለሁ ማለት ግን ጎጆን መምረጥ ማለት ምን ማለት ነው የሚለውን በተመለከተ ትርጉሙን ሰው በግል መደራጀትን አልደግፈውም የሚል ትርጉም እንደያዘ በፊት ያቅ ነበር። ጎጆ መምረጥ አልደግፍም ማለት ነውና ስለዚህ ወላይታ ህዝብ አንድ ላይ መደራጀትን ስላልደገፈ ሌላ ሪፈረንደም እንደገና ወላይታ ብቻውን ይውጣ ወይስ አሁን ደግሞ ወይ ካለው ደቡብ ብሔር ብሔረሰቦችና ህዝቦች ጋር ይቀጥል የሚል እንዳዲስ ለወላይታ ብቻ ይዘጋጅልኛል የሚል ተስፋ የሰነቁ ብዙ የወላይታ ብቻውን በክልል መደራጀት አለበት የሚለውን ሐሳብ የሚደግፉ ሰዎች የሚያነሱት ክርክር አለ ነው የግ አግባቦችን ነው አሁን በማንሳቱ ላይ ችግር ላይ ሞርቆ በአንቀጽ 46 47 ብቻዬን ክልል ለመሆን ክልሎች ጋር አንድ ላይ መሆን እደራጃለሁ ያለው ኦሬዲ ፎርስ ይሆን አለ። ስለዚህ አሁን የህግ አግባብን ማውራት እዚህ ጋር ብዙም ውሃ የሚቋጥር አይመስለኝም።
በወላይታ ዞን የሶዶ ከተማ ከንቲባ አቶ ተመስገን አለማየሁ ውሳኔ ህዝብ በሰላማዊ መንገድ መከናወኑን ገልጿል። በመጀመሪያው ምርጫ የህግ ጥሰት ተፈጽሟል በመባሉም የባክነው ግዜና የደረሰው ከፍተኛ ገንዘብ ክሳራ እንዳይደገም በመንግስት በኩል ስለተደረገው ቅድመ ዝግጅት የተጠየቁት አቶ ተመስገን
በዲሞክራሲ ታሪክም አዲስ ታሪክ ነው እየተመዘገበ ያለው ብሎ መውሰድ ይችላል። በአንድ ቀን ካርድ ወስዶ በአንድ ቀን ድምጽ የሚሰጥበት የምርጫ ስርዓትን አላለፍንም እንደ ሀገር። ይሄ አዲስ ስርዓት ነው። ይሄ ሂደት ደግሞ ከስተት የጸዳ ሆኖ እንዲጠናቀቅ የራሱን የበኩሉን ሚና ተጫውቷል። ያኔ ተፈጠሩ የተባሉ ስተቶች አንዱ ከካርድ አወሳሰድ ጋር ተያይዞ፣ ሁለተኛው ከድምጽ አሰጣጥ ጋር ተያይዞ ተስፋቱን የጸጥታ ኃይሉ በጣቢያው ያለው በአግባቡ ማኔጅ ማድረግ በሚያስችል ደረጃ እንዲያደርግ ስምሪቶች ተሰጥተዋል። ህብረተሰባችንም የራሱን መታወቂያ ያሟላበትን ሰነድ ይዞ ቀርቦ ምርጫውን እንዲፈጽም በቂ ትምህርት ተሰጥቷል።
የኢትዮጵያ ብሔራዊ ምርጫ ቦርድ በወላይታ ዞን በድጋሚ የተካሄደ የሚገኘውን ውሳኔ ህዝብ አስመልክቶ ባወጣው መግለጫ ምርጫው በተቀመጠው ሰዓት ማለዳም 12 ሰዓት መጀመሩን ከአዲስ አበባ 5215 ከወላይታ ደግሞ 3845 የምርጫ አስፈጻሚዎች ተሳትፈው ምርጫውን ማስተናገዳቸውን አስታውቋል። በ1812 የምርጫ ጣቢያዎች የተሟላ የምርጫ ቁሳቁሶች መድረሳቸውን ቦርድ አረጋግጧል። ቦርዱም ለሶስት የሀገር ውስጥ ተቋማት የታዛቢነት እውቅና ሰጥቶ በዞኑ የተለያዩ ጣቢያዎች ላይ 214 ታዛቢዎች መሰማራታቸውን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በአስፈጻሚነት ካስተማራቸው ውስጥ የፋና ቁጥር 3 ምርጫ ጣቢያ ኃላፊ አልማዝ መገርሳም ውሳኔ ህዝቡ ታዛቢዎች በተገኙበት መከናወኑን ለቪኦኤ ገልጿል። የድምጽ መስጠት ሂደቱ ከተጀመረ በኋላ በርካታ ሲለገለጣቸው ምራጮች ከተሰጣቸው 6 ወር ያልሞላው መታወቂያ ይዘው መገኘታቸውን ዳሩ ግን በቂ የሰው ምስክር ያቀረቡ ድምጽ እንዲሰጡ መደረጉንም ምርጫ ቦርድ አስታውቋል። ዛሬ በወላይታ ዞን የተካሄደው ውሳኔ ህዝብ በደቡብ ክልል የሚገኙ 6 ዞኖችና 5 ልዩ ወረዳዎች የጋራ ክልል ጥያቄ የውሳኔ ህዝብ አካል ሲሆን ጥር 9 ቀን 2015 ዓ.ም በተካሄደው ምርጫ የአብዛኞቹ አካባቢዎች ውጤት ደቡብ ኢትዮጵያ የተሰኘ ክልል መመስረትን የደገፉ ሲሆን የወላይታን ውሳኔ ህዝብ ድምጽ ግን የህግ ጥሰት ተፈጽሟል ሲል ብሔራዊ ምርጫ ቦርድ ውጤቱን መሰረዙ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ወላይታ ሶዶም።
በተከታዩ ዘገባ ደግሞ ወደ አዲስ አበባ እናልፋለን። የአዲስ አበባ አካል ጉዳተኞች ማህበር በዋና መዲናይቱ የመስሪያ ቦታቸው ለፈረሰባቸው አባላቱ መንግስት አፋጣኝ መፍትሄ እንዲሰጣቸው ጥሪ ማቅረቡን አስታወቀ። የማህበሩ ፕሬዝዳንት አቶ ገለታው ሙሉ ጥያቄው ለመንግስት አካላት በየደረጃው ቀርቦ ምላሽ ስላልተሰጠው በብዙሃን መገናኛዎች መግለጫ ለማስተላለፍ እንደተገደዱ ለአሜሪካ ድምጽ ተናግረዋል። ማህበሩ በሰጠው መግለጫ በ11ዱም ክፍለ ከተሞች የመስሪያ ቦታቸው የፈረሱባቸው ወደ 3000 የሚጠጉ አካል ጉዳተኞች ለከፍተኛ ችግር በመዳረጋቸውና ጉዳዩ ጊዜ የማይሰጥ በመሆኑ መንግስት በአፋጣኝ ይደርስላቸው ይገባል ይላል። የአዲስ አበባ ከተማ የሴቶች የህፃናትና ማህበራዊ ጉዳይ ቢሮ በበኩሉ የአካል ጉዳተኞቹ ጥያቄ ደርሶኛል የማጣራት ስራ አከናውናለሁ ብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ደግሞ የአካል ጉዳተኞቹን ችግር ለመፍታት ንግግር እየተደረገ እንደሆነ ገልጿል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የአዲስ አበባ አካል ጉዳተኞች ማህበር ፕሬዝዳንት አቶ ገለታው ሙሉ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ማህበራቸው አካል ጉዳተኞች ስላጋጠማቸው ችግር ለብዙሃን መገናኛዎች መግለጫ መስጠቱን ጠቅሰው
የኛ አካል ጉዳተኞች አባላት የንግድ መስሪያ ቦታ ፈርሷልና ከሆነ ጊዜ ጀምሮ በንግድ ማህበራቱም በራሳቸው ደረጃገት በግለሰብም ደረጃ በአለው የመንግስት መዋቅር ውስጥ ከወረዳ ጀምሮ ባለው መንግስት መዋቅር ከንቲባ አስተዳደሩ ድረስ ጥያቄው ቀርቧል። እኛ ደግሞ እንደ አዲስ አበባ አካል ጉዳተኞች ማህበር አፋጣኝ ምላሽ ስላልተሰጣቸው ወዲያውኑ ለጥያቄ ጽፈናል። አሁንም ከሚመለከታቸው ሌሎች የመንግስት አካላት ጋር ለምሳሌ ከአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር ተነጋግረናል። በዚህ መሀል ደግሞ ሌሎች አካላትም ተገቢውን ትኩረት እንዲሰጡት ለማድረግ ደግሞ ጋዜጣዊ መግለጫ አብረን ለመስጠት ተገደናል ማለት ነው።
ማህበሩ በሰሜን ሆቴል መግለጫ በሰጠበት ወቅት የተገኙት ፕሬዝደንቱ አቶ ገለታው ሙሉ በኢትዮጵያ በአሃዝ ከሚታወቁት አካል ጉዳተኞች 98 ከመቶ ያህሉ ስራ አጥ እንደሆኑና በአዲስ አበባ የአካል ጉዳተኞችን የንግድ ቦታዎች የማፍረስ እንቅስቃሴ ችግሩን እያባባሰው እንዳለ ገልጸዋል።
የአካል ጉዳተኞች ችግር በጣም ብዙ ነው፣ የትየለሌ ነው። ጥያቄዎቻችን ደግሞ በጣም ብዙ ቢሆኑም የመስሪያ ቦታ ጉዳይ የዳቦ ጥያቄ ጉዳይ ስለሆነ ቀስ ብሎ የሚፈቱት መንግስት ተዝናንቶ የሚመልሰው ጥያቄ አይደለም፣ ጊዜ አይሰጥም። ምክንያቱም ጥያቄው የመኖር አለመኖር ወይም የህልውና ጉዳይ ስለሆነ ማለት ነው። በተለይ ደግሞ አካል ጉዳተኛው ላይ ሲሆን ችግሩ በጣም አስከፊ ነው የሚሆነው። አካል ጉዳተኞች በአሁኑ ሰዓት አይደለም ሰርተው ለመኖር ለምን እንኳን ለመኖር የሚችሉበት እድል ጠባብ እየሆነ መጥቷል። ምንም እንኳን ምቹ ስራ ለአካል ጉዳተኞች እንዲፈጠር መንግስት አካል ጉዳተኞችን አካታይ ስራ እንዲሰራ በተለያየ ጊዜ ስንጠይቅ የቆየን ቢሆንም አሁን ደግሞ ይባስ ብሎ በእንቅርት ላይ ጆሮ ደግፍ እንዲባል ያለችው ትንሽ የስራ ጭላንጭልን የሚያጠፋ ውሳኔ ነው የተወሰነው።
መግለጫውን በንባብ ያሰሙት የአካል ጉዳተኞች የንግድ ማህበራት ተወካይ አቶ ኢዮብ ደስታ በ11ዱም ክፍለ ከተሞች የአካል ጉዳተኞቹ የመስሪያ ቦታዎች ሲፈርሱ ቅድመ ዝግጅት እንዳልተደረገና ከፈረሱም በኋላ ለችግሩ አፋጣኝ መፍትሄ እንዳልተሰጠ አመልክቷል። አዲስ አበባን ከሸራ ሱቆች እናጽዳ በሚል መመሪያ የመስሪያ ቦታቸው የፈረሰባቸው 3000 የሚደርሱ አካል ጉዳተኞች ችግር ላይ ወድቀዋል ያሉት አቶ ኢዮብ መንግስት መፍትሄ ሊሰጣቸው እንደሚገባ አሳስበዋል።
አንደኛ መንግስት በአዲስ አበባ ከተማ ያሉ አካል ጉዳተኞች ችግሮቻቸውን በተዋረድና በቅደም ተከተል እንዲፈታ እንጠይቃለን። ሁለተኛ መንግስት በአፋጣኝ ከስራ ለተፈናቀሉ አካል ጉዳተኞች የዕለት ጉርሳቸውን ያገኙ ዘንድ ጊዜያዊ መፍትሄ እንዲሰጥ እንጠይቃለን። ሶስተኛ መንግስት በዘላቂነት ለአካል ጉዳተኞቹ ችግር መፍትሄ በማምጣት የአካል ጉዳተኞቹን ጥቅምና መብት እንዲያስጠብቅ እንጠይቃለን። አራተኛ የሕገ መንግስቱ አንቀጽ 41 ንዑስ አንቀጽ 5 እና የኮንቬንሽኑ አንቀጽ 27 እንዲከበርልን እንጠይቃለን።
የአዲስ አበባ ከተማ የሴቶች የህፃናትና ማህበራዊ ጉዳይ ቢሮ ከአካል ጉዳተኞቹ ጥያቄ እንደቀረበለት ገልጾ ጉዳዩን ለማየት እየሰራው ነው ብሏል። ወይዘሮ ገነት ቅጣው የቢሮው ምክትል ኃላፊ ናቸው።
የተለያዩ የነሱ አደረጃጀት ተወጣጣ መጥቶ ቢሮ አውርተናል። ተግባብተንም ነው የተለያየ ነው ማለት ነው።
በምን ተግባባችሁ?
እኛ ነገሮችን አጥርተን ባለጉዳይ ባለድርሻ አካላቶች ጋራ በጋራ መድረክ እንደምናመቻችላቸው ያላቸውን መረጃ ፋይሎች እንዲያመጡ ከዛ በኋላ በምን አግባብ ነው እነማን ትሪት ሊደረጉ ይገባል እነማን በምን አይነት ምክንያት የሚለውን ከባለድርሻ አካል ጋር ለመስራት ሙሉ መረጃቸውን ማግኘት ይጠበቅብናል ማለት ነው። በሱ ነው የተግባባ ነው።
ቀደም ሲል ስለ ጉዳዩ በአሜሪካ ድምጽ የተጠየቁት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ አለሚቱ ኡሞድ ደግሞ ሚኒስቴር መስሪያ ቤቱ የአካል ጉዳተኞቹን ጥያቄ መቀበሉን ተናግረዋል።
ባለፈው ከምን በተነሳው ግን አካል ጉዳተኞች ጥያቄ አመጡ አነጋግረናቸዋል። ቀጣይ ችግሩን ለመፍታት የሚያስችል ነገሮች በሚመለከታቸው አካላት ጋር ንግግር እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ከተማ ውስጥ ያሉ መሬቶች ምን ያህል ናቸው ሲባል መታየት ያለበት ይመስለኛል። ክፍት ቦታዎች ካሉ ለነሱ ምቹ የሆኑ ቦታዎች ካሉ በቀጣይ ምላሽ ያገኙ የሚችሉበት ሁኔታዎች እንዲፈጠር በተሰጠን አሳይመንት መሰረት ከነሱ 3 ሰዎች ጉዳዩ የሚከታተሉበት ሁኔታ እንዲፈጠር ተብሎ ውስጥን ከሚመለከታቸው ጋር ቀጣይ ለመነጋገር የሚያስችል ምቹ ሁኔታ በሚኒስቴር መስሪያ ቤቱ በኩል እየተፈጠረ ነው። ያ ለምላሽ መዘገየቱ ትክክል ነው፣ እሱን እንቀበላለን።
አካል ጉዳተኞቹ በበኩላቸው የደረሰብን ችግር ፋታ የሚሰጥ ባለመሆኑ መንግስት ይድረስልን ሲሉ ለአሜሪካ ድምጽ ተናግረዋል። ከነርሱም አንዷ ወይዘሮ ታደለች ከበደ ናቸው።
መንግስት ችግራችንን አይቶ አፋጣኝ መፍትሄ እንዲሰጠን ነው እየጠየቅን ያለ ነው። በጣም ችግር ውስጥ ነን፣ ወደ ልመና እየገባን ነው። ምክንያቱም ልጆች አሉብን፣ ተማሪዎች ናቸው። እኛ ጧት ወጥተን ጧት የሸጥናትን ምሳ፣ ምሳ ላይ የሸጥናትን እራት ነው ለልጆቻችን የምናበላው እና ፈተና ውስጥ ነው ያለ ነው፣ ችግር ውስጥ ነው ያለ ነው።
ሌላኛው አስተያየት ሰጪ አቶ ጥላሁን አሻግሬ የንግድ ቦታችን በመፍረሱ ለችግር ተዳርገናል ገናል መንግስት ይስማን ብለዋል።
አሁን በዚህ የዛሬ አንድ ወር አካባቢ ከሌሊቱ በ9 ሰዓት መጥተው እቃችንን ጭነው ወስደውብናል። አንድ ወር ሙሉ ጉዳተኛው ያለ ስራ ተቀምጧል። አብዛኛው ልመና ላይ ወጥቷል፣ ልመና ላይ ነውና በአፋጣኝ መንግስት መፍትሄ እንዲሰጠን ነው ምለው። አመሰግናለሁ።
በቀዳሚው የመግለጫ አሰጣጥ ስነ ስርዓት ላይ ከተሳተፉት በመቶዎች የሚቆጠሩ አካል ጉዳተኞች ውስጥ የተወሰኑት በአዲስ አበባ ሰሜን ሆቴል አካባቢ መንገድ በመዝጋት ጥያቄያችን ይመለስ የሚል ድምጽ ማሰማታቸውን የአሜሪካ ድምጽ ተመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ እናልፋለን። ዩናይትድ ስቴትስ ዛሬ ሰኞ በፌደራል ደረጃ ጁንቲንስ በዓልን እያከበረች ትገኛለች። በዓሉ ስያሜውን ያገኘው በዩናይትድ ስቴትስ የተካሄደው የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በሰኔ 19 ወይም ጁን 19 1865 ዓ.ም ማብቃቱን ተከትሎ የአሜሪካ ወታደሮች በቴክሳስ ግዛት በሚገኘው ጋልቭስተን ደሴት ደርሰው በባርነት አገዛዝ ስር ይኖሩ የነበሩ ሰዎች ነጻ መሆናቸውን ካሳወቁበት ለት ነው። በሌሎች አሜሪካ ግዛቶች በባርነት ጭቆና ስር የነበሩ ሰዎች ቀደም ብለው ነጻ የተደረጉ ቢሆንም በቴክሳስ ግዛት ግን ሰራዊቱ እስኪደርስ ድረስ በባርነት ቆይተዋል። የአሜሪካ ድምጽ ዘጋቢያችን ግሬግ ፍላኩስ ባደረሰን ዘገባ እለቱ በመላ ሀገሪቱ የሚከበር በዓል ሲሆን በጋልቭስተን ከተማ ለሚኖሩ ግን ልዩ ስሜት እንዳለው አመልክቷል። ቀጥሎ ይቀርባል። በቴክሳስ ግዛት ጋልቭስተን ከተማ የጁንቲንዝ በዓል አከባበር የጀመረው ከቀናት ቀደም ብሎ በተለያዩ ሽርሽሮች፣ ሰልፎችና የሙዚቃ ድግሶች ነው። ጁንቲንዝ በዋናነት የጥቁር ባህልና ለአጠቃላይ የአሜሪካና ኗር ያበረከተው አስተዋጽኦ የሚከበርበት ለት ሲሆን የበዓሉ አዘጋጅ ሳም ኮሊንስ ልዩ ቁም ነገሩ ግን በታሪኩ ላይ የተመሰረተ ነው ይላሉ። በጋልቭስተን መሃል ከተማ የሚገኘውና 460 ስኩዌር ሜትር ቁመት ያለው የግርግዳ ላይ ስዕልም ጀነራል ጎርደን ግራንገርን በአብዛኛው ጥቁር የነበሩትን ወታደሮቻቸውንና ነጻ የወጡትን ሰዎች እንደሚዘክርም ይገልጻሉ።
There were only about 1200. በደስቲቱ ላይ ወደ 1200 የሚጠጉ በባርነት የተያዙ ሰዎች ብቻ ነበሩ። ነገር ግን በጁንቲንዝ ከደስቲቱ የተላለፉ መልእክት ከተሰራጨ በኋላ ከ1200 የሚበልጡ ሰዎችና በቴክሳስ ውስጥ በባርነት የኖሩት በሚሊዮን የሚቆጠሩ ሰዎች በጋልቭስተን የተከሰተውን የቃል ታሪክ በህይወት ጠብቀው አቆይተዋል።
ጁንቲንዝ ለብዙ አፍሪካ አሜሪካውያን ጥልቅ ስሜታዊ ተሰስር ያለው ቢሆንም በቴክሳስ ቤታውን ከተማ ነዋሪ እንደሆነው ሮኒ ሆል አንዳንድ ነጮችም ይደግፉታል።
እንደማስበው ለጥቁር ህዝቦች ብቻ የተጀመረ በዓል ቢሆንም እያደገ መጥቷል። አንተም ታከብረዋለህ? አዎ በደም።
በደሴቱ ከተካሄዱ የጁንቲንዝ በዓል ዝግጅቶች ይልቅ በባህር ዳርቻዎቹ ላይ ይዝናኑ የነበሩ ሰዎች ቁጥር የሚበልጥ ቢሆንም አንዳንድ ነዋሪዎችና ጎብኚዎች ግን ለጁንቲንዝ የተካሄደውን ሰልፍ ተካፍለዋል። ለምሳሌ የዩናይትድ ስቴትስ የቀድሞ ሰራዊት አባል የሆኑት ታዋን ፓርሰን ከሉዚያና ግዛት ጁንቲንዝን ለማክበር ይመጣሉ።
It's important to remember what has happened but የተከሰተውን ነገር ማስታወስ አስፈላጊ ነው። ነገር ግን ያለፈው ነገር የማንነታችን መገለጫ መሆን የለበትም። ይህን ጊዜ በጋልቭስተን ውስጥ በሰዎች የተገኘውን ነጻነት ለማክበር ብቻ ሳይሆን ወደፊት ነጻነታችንን ጠብቀን ለማቆየት ራሳችንን የምናስተውስበት አርገል እንጠቀምበት ይገባል።
ፓርሰን አንዳንድ ፖለቲከኞች ባርነትን ጨምሮ የሚረብሹ የታሪክ ገጽታዎችን ለመደበቅ የሚያደርጉት ሙከራ ያሳስባቸዋል። ኮሊንስ በበኩላቸው እንደ ጁንቲንዝ ያሉ ታሪካዊ በዓላት ዕውቀት ሀገሪቷ ያጋጠማትን ጫፍና ጫፍ ያሉ ተቃራኒ የፖለቲካ መለካከቶችን ለመቀነስ ይረዳል ይላሉ።
the foundation of this country እውነት ለመናገር የዚች ሀገር መሰረት እውነትን በመናገርና በታሪኮች ውስጥ ያሉትን እውነተኛ ታሪኮች በመውጣት የመጠገን ኃላፊነት አለብን። ምክንያቱም የምንድነው እውነትን በመናገር ነው።
አንዳንድ ሰዎች አስተማሪዎች በባርነት ላይ ማተኮራቸው ከሀገር ፍቅር ይልቅ ጥፋተኝነትን ያበረታታል ብለው ያስባሉ የሚሉት ኮሊንስ ይልቁንም እውነተኛ ታሪኮች መነገራቸው ሀገሪቱን ጠንካራ እንደሚያደርጋቸው ገልጸው ይከራከራሉ። በግሬግ ፍላኩስ ለተጠናከረው ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ። ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ የወዳጅናቸው ዝግጅቶች ነው የምናልፈው። የመጀመሪያው ቅንብራችን ጤና ነው። በድርቅ በተጠቁና የጸጥታ ችግር ባለባቸው በኦሮሚያ ክልል ደቡባዊ ዞኖች የኮሌራ ወረርሽኝ አሁንም እየተዛመተ እንደሆነ የክልሉ ጤና ቢሮ ገለጸ። በኦሮሚያ ክልል ጤና ቢሮ የህዝብ ጤና አጠባበቅ ዘርፍ ኃላፊ አቶ ገመቹ ሹሚ ወረርሽኙ ባለፈው አመት ነሐሴ ወር በባሌ ዞን ከተከሰተ ወዲህ የ81 ሰዎች ህይወትን መቅጠፉን ጠቅሰው አሁን ደግሞ በድርቅ በተጠቁ የክልሉ ዞኖች ውስጥ እየተዛመተ እንደሆነ ተናግረዋል። በሽታው በቦረና ዞን በዱብሉክ ከተማ በቅርብ ርቀት ወደሚገኘው የተፈናቃዮች መጠለያ መግባቱንም በዱብሉክ ወረዳ አስተዳደር ባልደረባ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ጤና ቢሮ በበኩሉ ወረርሽኙን ለመቆጣጠር ድርቅና የጸጥታ ችግሮች እንቅፋት እንደሆኑበት ይናገራል። ገልሞ ዳዊት ተጨማሪ አለው።
በደቡብ ኦሮሚያ በቦረናና በጉጂ ዞኖች የተዛመተው የኮሌራ ወረርሽኝ አሁንም ለነዋሪዎች ስጋት እንደሆነ መቀጠሉን የክልሉ ጤና ቢሮ ገልጿል። በተለይ በቦረና ዞን በርካታ የድርቅ ተፈናቃዮች በሚገኙበት የዱብሉቅ ከተማ መጠለያ ውስጥ ወረርሽኙ እንደገባ በዱብሉቅ ወረዳ የአደጋ ስጋት አመራር ጽሕፈት ቤት ባልደረባ አቶ ዲበኑ ሳራ ተናግረዋል።
በአሁኑ ጊዜ በከተማው በጣለው ዝናብ በየቦታው ኩሬ አለ። በዚያ ላይ ብዙ ተፈናቃይም ስላለ የኮሌራ በሽታው በወረርሽኝ ደረጃ ሊከሰት ይችላል። እንደ ወረዳችን እስከ አሁን በ40 ሰዎች ላይ ታይቷል። በተለይ በዱብሉቅ ከተማ አቅራቢያ 28000 ቤተሰብ የሚደርስ ተፈናቃይ አለ። ከ40 ሰዎች 25ቱ የከተማውና የመጠለያው ነዋሪዎች ናቸው። ቀሪዎቹ 15ቱ የተለያዩ የገጠር ቀበሌዎች ነዋሪዎች ናቸው።
በሽታው ከአንድ ወር በፊት እንደጀመረ የገለጹት አቶ ዴበነው ህጻናትና አዛውንቶች ክፉኛ እየተጠቁ እንዳሉ ጠቁመዋል። የጤና ባለሙያዎች የህክምናና የመድኃኒት ድጋፍ እየሰጡ ቢቆዩም ተጎጂዎች የምግብ እጥረት ያሉባቸው ስለሆኑ አሁንም በሽታው መቆጣጠር አስቸጋሪ አድርጎታል ብለዋል። የኦሮሚያ ክልል ጤና ቢሮም አመት ሊያስቆጥር ጥቂት ወራት የቀሩት የኮሌራ ወረርሽኝ አሁን ደግሞ በክልሉ ደቡባዊ ዞኖች በስፋት እየተዛመተ ነው ብለዋል። አቶ ገመቹ ሹሚ የኦሮሚያ ክልል ጤና ቢሮ የህዝብ ጤና አጠባበቅ ዘርፍ ኃላፊ ናቸው።
ሲሮማ ከነከሰቱ ቡርነ ቦረና ከስጣናሌ
በአሁኑ ጊዜ በሽታው ወደ 6 ወይም 7 በሚሆኑ የቦረና ዞን ወረዳዎች ተከስቷል። ለምሳሌ ተልተሌ፣ ሚዮ፣ ሞያሌ፣ ድሬ ወረዳዎች የሚተከሱ ሲሆኑ ተፈናቃዮች ያሉበትን ድብሉቅ ወረዳንም ማንሳት እንችላለን። ይህንን ስንል የበሽታውን መከሰት 100% በላብራቶሪ ምርመራ አረጋግጠናል ማለት አይደለም። የበሽታው ባህሪ የታየባቸውን ህሙማን በፈጣን የልየታ ምርመራ rapid diagnostic test ነው የለየናቸው። እነሱም ተገቢ የህክምና ድጋፍ እንዲያገኙ እየሰራን ነው። በተጨማሪም የግልና የአካባቢ ንጽህናን እንዴት መጠበቅ እንዳለባቸው የግንዛቤ ማስጨበጫ ትምህርት እየሰጠነን በጉጂ ዞን 5 ወረዳዎች በበሽታው ሳይጠቁ አልቀሩም በሚል የተለዩ ሰዎች አሉ። በተመሳሳይ በምዕራብ ጉጂ ዞን በ6 ወረዳዎች አሉ። በመሆኑም በሽታው እየተስፋፋ ነው ማለት እንችላለን።
የኦሮሚያ ክልል ጤና ቢሮ ከፌደራል ጤና ሚኒስቴር ጋር በመተባበር የበሽታውን ስርጭት ለመግታት እየሰራ እንደሆነ የገለጹት አቶ ገመቹ አሁንም የመድኃኒት አቅርቦት እክል እንደሆነ አመልክተዋል። መፍትሄ ለማግኘትም ከተባበሩት መንግስታት ዓለም አቀፍ የህፃናት መርጃ ድርጅት ዩኒሴፍ ጋር እየሰራንንም ብለዋል።
አናሊያም ባየ ሳኒካን አንጋማት ድበከና ሚደመን ከፈደን ይወተ ባየን ሳኒ
እስካሁን በወረርሽኙ እየተጠቁ ያሉትን ወረዳዎች ብንመለከት አብዛኛዎቹ በድርቅ የተጠቁና የጸጥታ ችግር ያለባቸው ናቸው። በሽታውን መቆጣጠር ያልቻልነው በድርቁና በጸጥታው መታወክ እክሎች ነው። በተጨማሪም በአካባቢው ከፍተኛ የህብረተሰብ እንቅስቃሴ ያለ ሲሆን ከዚሁ ጋራ የመጠጥ ውሃ ችግርና ስለ በሽታው ያለው አናሳ ግንዛቤ ለመዛመቱ ምቹ ሁኔታ ፈጥሯል።
በምስራቅ ሸዋ በሁለቱ የባሌ ዞኖችና በምዕራብ አርሲ ያለው የኮሌራ ወረርሽኝ ሙሉ በሙሉ በቁጥጥር ስር አለመዋሉን አቶ ገመቹ አክለው ተናግረዋል። የኮሌራ በሽታ ባለፈው ነሐሴ ወር በኦሮሚያ ክልል ባሌ ዞን ከተከሰተበት እስካሁን ድረስ 81 ሰዎችን ለህልፈተ ህይወት እንደዳረገ ከኦሮሚያ ክልል ጤና ቢሮ የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ገልሞ ዳዊት ምስራቅ ሸዋ ዞን አዳማ።
አሁን ደግሞ የምናልፈው ወደ ሳምንታዊው የስፖርት ዝግጅታችን ነው። አትሌት ብርቄ ሀየሎም በአንድ ማይል የዓለም ከ20 ዓመት በታች ክብረ ወሰን አሻሽላለች። ስፔን ክሮሺያን በፍጹም ቅጣት ምት በማሸነፍ የኔሽንስ ሊግ ዋንጫ አንስታለች። ፊፋ የጸረ ዘረኝነት ልዩ ኮሚቴን በድጋሚ አቋቁሞ ሺነሺያስን በመሪነት ሾሟል። ዩክሬናዊው የአርሴናል ተጫዋች ዚንቼንኮ የሩሲያና የቤላሩስ ስፖርተኞች ከሁሉም ስፖርታዊ ውድድር እንዲታገዱ ጥሪ አቅርቧል። እነዚህንና ሌሎች ስፖርታዊ ክንዋኔዎችን ያካተተው የኬኔዲ አባተ ዘገባ ተከታዩ ነው።
ها
ሐሙስ ዕለት በኖርዌይ ኦስሎ በተካሄደ የዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች 5000 ሜትር ኢትዮጵያዊው ዮሚፍ ቀጀልቻና ዩጋንዳዊው ጃኮብ ኪፕሊሞ ያደረጉት ውድድር እጅግ ልብ አንጠልጣይና የተመልካቹን ቀልብ የያዘ ነበር። ሁለቱም አትሌቶች ውድድሩን እኩል 12 ደቂቃ ከ41.73 በሆነ ጊዜ ነው ያጠናቀቁት። ኋላ ላይ አሸናፊው የተለየው በፎቶ እይታ ነው። እግር ለእግር ተከታትለው ሲሮጡ የነበሩትና ድንቅ ፉክክር ያደረጉት ሁለቱ አትሌቶች እኩል ተስፈንጥረው የመጨረሻውን መስመር ማለፋቸውን ተከትሎ አሸናፊውን በእይታ መለየት አልተቻለም። በመሆኑም በፎቶ በተደረገ ልየታ ዮሚፍ ከ100ኛ ሰከንድ ባነሰ ጊዜ አሸናፊነቱ ተረጋግጧል። ዮሚፍና ኪፕሊሞ ያስመዘገቡት ሰዓት የወቅቱ 5ኛው የዓለም ፈጣን ሰዓት በመሆንም ተመዝግቧል። በሌላ ውድድር የ17 ዓመቷ ኢትዮጵያዊት አትሌት ብርቄ ኃይሎም ደግሞ በዚያው በኦስሎ በተካሄደ የአንድ ማይል ዳይመንድ ሊግ ውድድር ከ20 ዓመት በታች የዓለም ክብረ ወሰንን በማሻሻል አሸንፋለች። አትሌቷ ርቀቱን 4 ደቂቃ ከ17.13 በሆነ ጊዜ ነው ያጠናቀቀችው። ስፔን በፍጹም ቅጣት ምት ክሮሺያን 5-4 በሆነ ውጤት በማሸነፍ የአውሮፓ ኔሽንስ ሊግ ዋንጫን አንስታለች። ትላንት ምሽት በሮተርዳም የተደረገው የኔሽንስ ሊግ የፍጻሜ ጨዋታ ከተጨማሪ ሰዓት በኋላ ያለ ጎል ተጠናቆ ነው ወደ ፍጹም ቅጣት ምት ያመራው። ጨዋታውን የረታችው ስፔን ዩሮ 2012ን ካሸነፈች ከ11 ዓመታት በኋላ የመጀመሪያዋን ኢንተርናሽናል ዋንጫ ማንሳት ስትችል፣ የክሮሺያ ወርቃማው ትውልድ ዋንጫ ማንሳት እንደተሳነው ቀጥሏል። የጨዋታው ኮከብ ተብሎ የተመረጠውና በተጠናቀቀው የውድድር አመት ከማንቸስተር ሲቲ ጋር 3 ዋንጫ ማሸነፍ የቻለው ስፔናዊው አማካይ ሮድሪ በጣም ደስ ብሎናል። በጣም ከባድ ጨዋታ ነበር። በከባድ ፈተና ነው ይህን ያሳካ ነው ብሏል። ይህ ድል ስፔንን ከፈረንሳይ በመቀጠል የዓለም ዋንጫ፣ የአውሮፓ ሻምፒዮናና የኔሽንስ ሊግን ያሸነፈች ሁለተኛዋ አውሮፓዊት ሀገር አድርጓታል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የጸረ ዘረኝነት ልዩ ኮሚቴን ካፈረሰ ከ7 ዓመታት ገደማ በኋላ በድጋሚ አቋቁሟል። ስራውን አጠናቋል በሚል እንዲፈርስ ተደርጎ የነበረውን ኮሚቴ ፊፋ በድጋሚ አቋቋመው የጸረ ዘረኝነት ስራው ገና ብዙ እንደሚቀረው በመገንዘብ መሆኑን አመልክቷል። ልዩ ኮሚቴው በእግር ኳስ በሚፈጸም አድሏዊና ዘረኝነት ተግባር ላይ የሚወሰዱ ጥብቅ ቅጣቶችን የሚጠቁሙ ተጫዋቾችን ያቀፈ ሲሆን የሪያል ማድሪዱ ቪኒሺየስ ጁኒየር ኮሚቴውን እንደሚመራ የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ነግረውኛል ብሎ ሮይተርስ ዘግቧል። ባለፈው የውድድር አመት በተለያዩ አጋጣሚዎች የዘረኝነት ጥቃት ሰለባ የነበረው ብራዚላዊው የሪያል ማድሪድ የፊት መስመር ተጫዋች ቪኒሺየስ በተለይ በግንቦት ወር ማድሪድ ከቫሌንሲያ ጋር ሲጫወት በደጋፊዎች ከደረሰበት የዘር ጥቃት በኋላ ጠንካራ ትችት ሰንዝሮ መነጋገሪያ ሆኖ ቆይቷል። በብራዚል እግር ኳስ ማህበር የሚመራ የጸረ ዘረኝነት ዘመቻ አካል ከሆነውና ቀዳሜ ዕለት በባርሴሎና ከተካሄደው የብራዚልና ጊኒ ብሔራዊ ቡድኖች ጨዋታ በፊት ቪኒሺየስንና የቡድኑን አባላት ካገኙ በኋላ በሰጡት አስተያየት ከዚህ በኋላ ዘረኝነት ያለበት እግር ኳስ አይኖርም፣ ዘረኝነት ሲከሰት ጨዋታው ወዲያውኑ መቆም አለበት ሲሉ ኢንፋንቲኖ ተናግረዋል። በእግር ኳስ ውስጥ ያለውን የዘረኝነት ችግር ለአንዴና ለመጨረሻ ጊዜ ለማቆም በጣም ግልጽና ጠንካራ ቅጣቶችን እንተገብራለን። ከአሁን በኋላ ዘረኝነትን መታገስ አንችልም ሲሉ ማክለዋል። የዘረኝነት ድርጊት ወንጀል ነው ማለታቸውንም ሮይተርስ በዘገባው አካቷል። ቪኒሺየስ በሰጠው መግለጫ ከሁሉም ቦታ ለተሰጠኝ ትልቅ ድጋፍ በጣም አመሰግናለሁ ካለ በኋላ ኢንፋንቲኖ ዛሬ ድጋፉን ለማሳየት ወደ እኔ መጥቷል። ፊፋ እያቋቋመ ባለው ኮሚቴ ውስጥ የትኞቹ ተጫዋቾች መካተት እንዳለባቸውም ምክሬን ጠይቋል። ይህ እርምጃ አስፈላጊ ነው ብዬ ስለማስብ ተቀብያለሁ ብሏል። የብራዚል የጸረ ዘረኝነት ዘመቻ አካል በሆነው ከጊኒ ጋር በተደረገው ጨዋታ ላይ በዘረኝነት ላይ ያላቸውን ተቃውሞ ለመግለጽ የብራዚል ብሔራዊ ቡድን ተጫዋቾች ለመጀመሪያ ጊዜ ሙሉ ጥቁር መለያ ለብሰው ነው የተጫወቱት። ጨዋታው በብራዚል 4-1 አሸናፊነት ተጠናቋል። በመጨረሻም ዩክሬናዊው የአርሰናል ተጫዋች ዚንቼንኮ የሩሲያና የቤላሩስ ስፖርተኞች ከሁሉም ስፖርታዊ እንቅስቃሴዎች ሊታገዱ ይገባል ሲል ጥሪ አቅርቧል። የተከላካይ መስመር ተጫዋቹ ኦሌክሳንደር ዚንቼንኮ ሩሲያ በአገሩ ላይ በፈጸመችው ወረራ ምክንያት ሁሉም የሩሲያና የቤላሩስ ስፖርተኞች ከከፍተኛ ደረጃ ስፖርታዊ ውድድሮች መታገድ አለባቸው ብሏል። የሩሲያ ብሔራዊ ቡድንና ክለቦች አሁንም ከአውሮፓ እግር ኳስ ማህበርና ከፊፋ ውድድሮች እንደታገዱ ናቸው።
ነው። ዚንቼንኮ ግን ይህ እገዳ ሌሎች ስፖርቶችንም ሊያካትት ይገባል ባይ ነው። በመጪው የዊምብልደን የቴኒስ ሻምፒዮና የሩሲያና የቤላሩስ አትሌቶች ገለልተኝነታቸውን ገልጸው እስከፈረሙ ድረስ እንዲወዳደሩ ይፈቀድላቸዋል መባሉን የተቃወመው ዚንቼንኮ የሁለቱ ሀገራት ስፖርተኞች ያለምንም ቅድመ ሁኔታ መከልከል አለባቸው ሲል ተናግሯል። ከብሪታንያዊው የቴሌቪዥን ፕሮግራም አዘጋጅ ፒርስ ሞርጋን ጋር ባደረገው ቃለ ምልልስ ላይ የሁለቱ ሀገራት ስፖርተኞች በየትኛውም ከፍተኛ ደረጃ ላይ ባለ ስፖርታዊ ውድድር ላይ ማየት ከማይወዱ ዩክሬናውያን አንዱ ነኝ ብሏል። እኔ ፖለቲከኛ አይደለሁም፣ ስለ ፖለቲካም ምንም አላውቅም። ነገር ግን እየሆነ ያለው ፖለቲካዊ ጉዳይ ሳይሆን ጦርነት ነው። ፖለቲካ ስፖርት ውስጥ መግባት እንደሌለበት ያወራሉ። ይህ ፖለቲካ አይደለም፣ ጦርነት ነው ሲልም ዚንቼንኮ ምክንያቱን አስረድቷል። ሩሲያ በዩክሬን ላይ በከፈተችው ጦርነትና ቤላሩስ ደግሞ ለሩሲያ በሰጠችው ድጋፍ ምክንያት የሁለቱ ሀገራት ስፖርተኞች ከበርካታ ዓለም አቀፍ ስፖርታዊ ውድድሮች መታገዳቸው ይታወቃል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
መሰናዷችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን
ከጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓውያን የዘመን አቆጣጠር በየአመቱ ሰኔ 19 ቀን አሜሪካውያን በአፍሪካ አሜሪካውያን ዘንድ ትልቅ ስፍራ ያለውን በዓል ጁንቲንዝን ያከብራሉ። እለቱ የእርስ በርስ ጦርነቱን ማክተም ተከትሎ በባርነት ተይዘው የኖሩ አፍሪካውያን አሜሪካውያን ነጻ መሆናቸው የተደነገገበት አዋጅ Emancipation Proclamation የታወጀበት ዕለት መታሰቢያ አይደለም። ስለምን እርሱ የታወጀው ጥር 1863 ዓ.ም ነውና በመላው ዩናይትድ ስቴትስ ባርነትን ያስወገደው 13ኛው የህገ መንግስት ማሻሻያ የጸደቀበት ዕለት የሚታሰብበትም አይደለም። የህገ መንግስት ማሻሻያው የጸደቀው እንደ አውሮፓውያን የዘመን አቆጣጠር ታህሳስ 6865 እንደነበረ በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ጁንቲንዝ አለ ርዕሰ አንቀጹ ሲቀጥል፣ ቴክሳስ ክፍለ ግዛት ጋልቭስተን አይላንድ ውስጥ ተገልለው ይኖሩ የነበሩ በባርነት ተይዘው የኖሩ አፍሪካውያን አሜሪካውያን የነጻነታቸውን ዜና ለመጀመሪያ ጊዜ የሰሙበት ዕለት መታሰቢያ ነው። በአመቱ ሰኔ 19 1866 ዓ.ም ላይ የጁንቲንዝ በዓል ለመጀመሪያ ጊዜ ቴክሳስ ውስጥ ተከበረ። ከዚያም በሌሎችም የደቡባዊ አሜሪካ ክፍለ ግዛቶች ይከበር ጀመር። ጁንቲንዝ በዩናይትድ ስቴትስ ከየትኛውም የአፍሪካ አሜሪካውያን በዓል በርካታ አመታት ያስቆጠረ በዓል እንደሆነ ይነገርለታል በማለት ርዕሰ አንቀጹ አተታውን ይቀጥላል። የሆነ ሆኖ ጁንቲንዝ ታሪካዊ ፋይዳው በይፋ እውቅና ያገኘው ከ156 አመታት በኋላ ነው። ፕሬዚዳንት ጆ ባይደን ዳውሮፓውያን የዘመን አቆጣጠር ሰኔ 17 2021 ዓመተ ምህረት የጁንቲንዝ የብሔራዊ ነጻነት ድንጋጌን ህግ ፈርመው በፌደራሉ መንግስት ደረጃ ከሚከበሩ በዓላት አንዱ ለመሆን በቃ። ፕሬዚዳንት ባይደን እንደኔ አመለካከት ጁንቲንዝን ፌደራላዊ የአመት በዓል ማድረጉ ድጋፍ ለማሳያ ያህል አይደለም፣ ይልቁንም ሲጀመር ባሪያ ፈንገላ ኃጢአት መሆኑን እንደ ሀገር አምነን መቀበላችንን የምንገልጽበት እንጂ ሲሉ የተናገሩትን ርዕሰ አንቀጹ ይጠቅሳል።
To understand, the war was never fought over it. It wasn't just about the Union, but it was mostly
የጦርነቱ ምክንያት እርሱ ባይሆንም የጦርነቱ ምክንያት አንድነታችን ብቻም እንዳልነበረ ከሁሉም ይበልጥ በዋናነት ስለ ሀገራችንና ስለ ነጻነቷ እንደነበር የሚያስገነዝበን ነው። የነጻነት አዋጁ እንዲሁ ሰነድ ብቻ ሳይሆን አገራችን የቆመችለት ነጻነት ምን ማለት እንደሆነ ከስረ መሰረቱ ያስታውሰናል። ጠንካራ ከመሆናቸው የተነሳ ሊካዱ የማይችሉ እምነቶች እንዳሉ አሳይቶናል። ሁላችንም በአምሳለ እግዚአብሔር ፍጥረታችን እኩል ነን እና በሕይወታችን ሁሉ በእኩልነት ልንታይ ይገባል የሚለውን የአሜሪካን ቃል ኪዳን ያስታውሰናል።
ጁንቲንዝ የረጅሙ የባርነትና የጭቆና ጨለማ ዘመን ብቻ ሳይሆን የተሻለ ብሩህ ቀን ተስፋ እውን የሆነበት የሁለቱም መታሰቢያ ነው በማለት የሳንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ ወይም ደግሞ በመሰናዷችን ቢካተቱ የምትሏቸውን ጉዳዮች ለመጠቆም በፌስቡክ ገጻችን @voaamharic ወይም በትዊተር #voaamharic በማለት ልታደርሱን ትችላላችሁ። 202-251-3505 የዋትስአፕ ቁጥራችን ነው። ከፊት ለፊት የመደመር ምልክትና አንድን ከፊት በማስቀደም መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። በኢሜይል ልታገኙን ለምትፈልጉ ደግሞ horn@voanews.com የኢሜይል አድራሻችን ነው። በሱ መጠቀም ትችላላችሁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ለዛሬ ሰላም ደናደሩ። Thank you.